ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሚያዝያ 9 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዕለቱ ዜና እንጀምራለን። በማስከተልም ከዚህ በፊት እንዳስረዳነው የድርጅቱ ጻር የሆኑት አንጃዎችም የፈሉት በመሰረቱ ከጨቋኝ ገዢዎች ጋር ሰምረን እንስራ ፍርፋሪ እናገኝ የሚል አቋም በመያዛቸው ነው። የመጀመሪያው አንጃ አቋሙ ከፋሽስቱ መንግስት ጋር እንተባበር የሚል ሲሆን የመጨረሻው እኩይ አንጃ ደግሞ ለወያኔ ፈርመን አፊዳቪት የወያኔን ህግ አገዛዝ ተቀብለን ሁለገብ ትግልን አሽቀንጥረን ትተን እጅ እንስጥ በማለቱ ነው። በአገር ወዳዶች ላይ ዘመቻ በሚል ርዕስ ለዕለቱ የቀረበው ሐተታ ነው። በመጨረሻም እንጻፍ ከተባለ በሚል ርዕስ በተከታታይ በኢያሱ ዓለማየሁ ከወጡት ጽሑፎች ክፍል ሁለትን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
ማክሰኞ ሚያዝያ 9 ቀን 2010 ዓመተ ምህረት የበረራ አገልግሎት ተቆጣጣሪዎችና ሰራተኞች የሥራ ማቆም አድማ በመምታታቸው ምክንያት በአዲስ አበባ ቦሌ አውሮፕላን ማረፊያ ለተወሰነ ጊዜ በረራ ተስተጓጉሎ ነበር መሆኑ ታውቋል። የበረራ አገልግሎት ሰራተኞች የሥራ ማቆም አድማ ያደረጉት ሲሰጣቸው የነበረውና የትርፍ ሰዓትና የበዓል ቀን ሥራ ክፍያ በመቋረጡ ሲሆን ለተወሰነ ጊዜ አንድም አውሮፕላን እንዳይነሳና እንዳያርፍ በመደረጉ የትራፊክ መጨናነቅ ተፈጥሮ እንደነበር ተነግሯል። ከተወሰነ ጊዜ በኋላ ከሰራተኞቹ ጋር ስምምነት ላይ ለመድረስ በመቻሉ በረራዎች ጀምረዋል ተብለዋል። ማክሰኞ ሚያዝያ 9 በሞያሌ ከተማ የአባር አውቶቡስ መናኸሪያ አጠገብ በኦሮሞና በሶማሌ ተወላጆች መካከል በተነሳ ግጭት የእጅ ቦምብ ተወርውሮ ቢያንስ 3 ሰዎች መገደላቸውና ከ64 በላይ መቁሰላቸው ከቦታው ከተገኘ ዜና ለማወቅ ተችሏል። ጥቃቱ የተፈጸመው በእጅ ቦምብ ብቻ ሳይሆን በመሳሪያም ጭምር ነው በማለት የሆስፒታል ምንጮች የተናገሩ ሲሆን ጥቃቱን የፈጸሙት የሶማሊያ አካባቢ አስተዳደር ያስተጣጣቃቸው ግለሰቦች መሆናቸውን የአካባቢው አስተዳደር አባላት ገልጸዋል። ከጥቂት ሳምንታት በፊት በዚሁ ከተማ የወያኔ አጋዚ ጦር አባላት በፈጸሙት አረመኔያዊ ጥቃት ከ10 ሰዎች በላይ መገደላቸውና በብዙ ሺህ የሚቆጠሩ ቤት ንብረታቸውን ጥለው ወደ ኬንያ መሰደዳቸው የሚታወቅ ሲሆን በቅርቡ የወያኔው ጠቅላይ ሚኒስትር ተብየው ወደ ጅጅጋ ተጉዞ እርቅ ለመፍጠር ሞከረ መባሉ ይታወሳል። አዲሱ የወያኔ መጋዣ ጠቅላይ ሚኒስትር ተብዬ አብይ አህመድ ሰኞ ሚያዝያ 8 ቀን ከግል ባለሀብቶችና ከንግድ ማህበረሰብ አባላት ጋር ባካሄደው ውይይት የአገሪቱ የውጭ ምንዛሪ እጥረት ከፍተኛ ደረጃ ላይ መሆኑን ጠቅሶ ይህም ችግር ለ10ና ለ20 ዓመታት ሊቀጥል እንደሚችል ተናግሯል። ከውጭ አገር ትውልደ ኢትዮጵያውያን ይልኩ የነበረው ውጭ ምንዛሪ በፖለቲካ ምክንያት እንዲቀነስ መደረጉን አምኗል። አያይዞም ባለሀብቶቹ በውጭ አገር ባሉ የባንክ ሂሳብ ውስጥ ያላቸውን የውጭ ምንዛሪ ወደ ኢትዮጵያ እንዲያስገቡም ተማጽኗል። በውጭ ምንዛሪ እጥረት ምክንያት በርካታ የንግድ ተቋሞች ከመዘጋት ደረጃ ላይ የደረሱ መሆናቸውን ጉዳዩን የሚከታተሉ በርከት ያሉ ባለሙያዎች እየተናገሩ ሲሆን ሁኔታው በዚህ ከቀጠለ ከፍተኛ ኢኮኖሚ ቀውስ ሊመጣ እንደሚችልም ብዙዎች ይገምታሉ። ባለፈው ጥር ወር ዓለም አቀፍ የገንዘብ ድርጅት ኢትዮጵያ ያላት የውጭ ምንዛሪ ክምችት 3.2 ቢሊዮን ዶላር መሆኑን ገልጾ ይህም ሊሸፍን የሚችለው የሁለት ወራት የአገሪቱን የገቢ ዕቃዎች ግዢ ብቻ መሆኑን አስምሮበታል። የውጭ ምንዛሪውን እጥረት ከሚያባብሱ ጉዳዮች ውስጥ አንዱና ዋነኛው የወያኔ ባለሥልጣኖች ሕገ ወጥ በሆነ መንገድ የሚዘርፉትና የሚያሸሹት ገንዘብ መሆኑ ይታወቃል። በተለይም ባለፉት ዓመታት በተከታታይ ሲካሄዱ የነበሩ ሕዝባዊ አመጾች ያሰጋቸው የወያኔ ባለሥልጣኖች የዘረፉትን ንብረት እየሸጡና ገንዘቡን በውጭ ምንዛሪ እየለወጡ ወደ ውጭ ያስወጡ ሲሆን፣ ሌሎች ደግሞ ሲያስወጡ መያዛቸው ይታወሳል። ሰሞኑን በአፍሪካ ህብረት አማካይነት አዲስ አበባ ውስጥ በተካሄደው ስብሰባ ከአፍሪካ ሀገሮች በየአመቱ ህገወጥ በሆነ መንገድ ከ50 ቢሊዮን ዶላር በላይ የሚወጣ መሆኑ የተገለጸ ሲሆን ኢትዮጵያ ከመጀመሪያው 10 ሀገሮች ውስጥ እንደምትሰለፍ ቀደም ብለው የወጡ የጥናት ዘገባዎች ይጠቁማሉ። Human Rights Watch ማክሰኞ ሚያዝያ 9 ቀን በሰጠው መግለጫ የብሩንዲ የጸጥታ ኃይሎችና የገዢው ፓርቲ አባላት የመንግስት ተቃዋሚዎች ናቸው ብለው የሚጠረጥሯቸውን ሁሉ በገፍ አስረው እንደሚደበድቡና እንዲሁም እንደሚገድሉ አጋልጧል። የብሩንዲ መንግስት ለአካባቢው ባለስልጣኖች ሙሉ ኃላፊነት ስለሰጠ እነዚህ ኃይሎች ያለ ተጠያቂነት ግፍና በደል እያካሄዱ ነው በማለት ገልጿል። መቀመጫው በኒውዮርክ የሆነው Human Rights Watch ባቀረበው ዘገባ ካለፈው ታህሳስ 3 ቀን ጀምሮ የፕሬዝዳንቱን የስልጣን እድሜ የቀረበውን የገመንግስ ማሻሻያ እንዲደግፉ የገዢው ፓርቲ አባላትና የጸጥታ ኃይሎች እንዲሁም አደገኞቹ የወጣት ቡድኖች ዜጎችን በይፋ ያስገድዱ የሚገኙ መሆናቸውን ተቃዋሚዎች ናቸው ብለው በሚጠረጥሩት ላይ በደልም ይፈጽሙባቸው መሆኑን ጠቅሶ እርምጃው ከወሰዱባቸው መካከል የ19 ሰዎች ጉዳይ የተረጋገጠ መሆኑን ዘግቧል። በዚህ ዓመት ግንቦት 9 ቀን በሚካሄደው የገመንግስ ማሻሻያ ውሳኔ ህዝብ የፕሬዝዳንቱ የስልጣን እድሜ የሚራዘም ከሆነ የአሁኑ ፕሬዝዳንት በ2012 የስልጣን ዘመናቸው ሲያልቅ ለሌላ 14 ዓመት በስልጣን እንዲቆዩ የተሻሻለው ህገ መንግስት የሚፈቅድላቸው መሆኑ ይታወቃል። ቺፖክ ከተባለው የናይጄሪያ ከተማ ተጠልፈው ከተወሰዱት ልጃገረዶች መካከል ከመቶ በላይ የሚሆኑ ሲመለሱ 113 ገደማ የቀሩ መሆናቸውን መዘገባችን ይታወቃል። የናይጄሪያ መንግስት ለማስመለስ ቃል ገብቶ እስካሁን ድረስ ባለማስመለሱ ተስፋ የቆረጡት የልጆቹ ቤተሰቦች የተባበሩት መንግስታት ድርጅት በጉዳዩ ጣልቃ ገብቶ ልጆቻቸውን እንዲያስመልስላቸው ተማጽነዋል። የቤተሰቦቹ ተወካዮች ለጋዜጠኞች በሰጡት መግለጫ ከመንግስት ባለስልጣኖች መካከል ለጉዳዩ ትኩረት ሰጥቶ ለመስራት ፍላጎት ያለው ባለመኖሩ የተባበሩት መንግስታት ድርጅት እንዲረዳቸው ጠይቀዋል። በተያዘ ዜና በሰሜን ናይጄሪያ ካኖ ከተማ አካባቢ አንድ የጀርመን ኢንጂነር በታጣቂዎች ተጠልፎ የተወሰደ መሆኑ ታውቋል። ጠለፋው የተካሄደው ሰኞ ሚያዝያ 8 ቀን ሲሆን ታጣቂዎቹ የጀርመኑን ዜጋ ከመጥለፋቸው በፊት አንድ የፖሊስ መኮንን የገደሉ መሆናቸውም ተገልጿል። ለጠለፋው ኃላፊነቱን የወሰደው ግለሰብ ወይም ቡድን የለም። ለዛሬ ያለን ዜና በዚሁ ተጠናቀቀ።
በሀገር ወዳዶች ላይ ዘመቻ ወያኔ ለስልጣን ከመብቃቱ በፊት በጠላትነት ፈርጆ ያጠቃው ኢሃፓን ነበር። ይድህንም እንዲዮ ሁለቱ ኃይሎች አቋማቸው የተለያየ ቢሆንም ኢትዮጵያ በማለታቸውና ለኢትዮጵያ በመቆማቸው ጠላቶቹ ነበሩ። በኢድህ በርካታ የትግራይ ተወላጆች ተሰልፈው ነበር። በኢሃፓም እንዲዮ ይህ ለወያኔ ስጋትና ጭንቀት ነው። ዛሬ ታሪክን ገልብጦና አስገልብጦ ለኢትዮጵያ የታገለ ያስመስል ቢጥርም ለኢትዮጵያ ታግለው የተሰውት በትግራይ ጦር ቤዳዎች የኢሃፓና የኢድህ ታጋዮች ነበሩ። ወያኔና ጭፍሮቹ ባያነሷቸውም ታሪክ ግን በክብር መጽሐፉ መዝግቧቸው ይገኛል። በኢሃፓ ላይ ለምን ጠላት በዛበት? ስልትና ዘዴ ጎድሎት ነው? አቋሙ ተበላሽቶ ነው? አይደለም ነው መልሱ። ኢሃፓ ላይ ጠላት የበዛበት በኢትዮጵያ የተነሳ ነው። ለኢትዮጵያ ብሎ በመነሳቱና መቼም ቢሆን በኢትዮጵያ ላይ ሊደራደር ዝግጁ ባለመሆኑ ጸረ ኢትዮጵያ የሆኑ ሁሉ በጠላትነት መደቡት። የአካባቢ ኃይሎችም ለጠባቦችና ገንጣዮች ሲረዱ ኢሃፓን አገለሉት። ምዕራባውያንም በአገራችን ላይ የነበራቸውን የበላይነት ድርጅቱ የተቃወመ በመሆኑ ከዚያን ጊዜ የጠመዱት እስከ ዛሬ በዚያው አሉ። አክራሪ ብሔረተኛ ነው ይሉናል ሲተነትኑን። ወያኔ፣ ሻዕቢያ፣ ኦነግ ወዘተ ድርጅቱ በኢትዮጵያ አንድነት በማመኑ እንደ ጠላት ፈርጀውት በቻሉት መንገድ ሁሉ አጥቅተውታል። አንዳንድ ታሪክን አጣማሚዎች ድርጅቱ ከሻዕቢያ ጋር ሆኖ ኢትዮጵያን ጎዳ ሲሉም አድምጠናል። ድርጅቱ ይህን መርጦ በነበር ዛሬ ኢትዮጵያን ቀጥቅጦ የሚገዛት ኢሃፓ እንጂ ወያኔ አይሆንም ነበር ማለት እንችላለን። አገራችንን ሽጠን ለስልጣን ልንበቃ ባለመፈለጋችን ከአረቡም ከሻዕቢያም ከፈረንጅም ልናገኝ የምንችለውን ሁሉ አንፈልግም በሚል ትተን በተወሰነ ደረጃም ተጎድተናል። ዛሬ ለምሳሌ የአሜሪካ ድምፅ ሬዲዮ መሳሪያ የሆነው የአማርኛ ክፍል ጸረ ኢሃፓዎችና ጸረ ኢትዮጵያዎችን መድረክ ሰጥቶ የሚያስለፈልፈው አለ ምክንያት አይደለም። አገር ወዳድ ኃይሎችን ነጥሎ ለማራቅና አፍቅሮ ወያኔነት የያዛቸውን ባንዳና አንጃዎች እንዲሁም የአሜሪካ ቅጥረኞችን ወደፊት ለማምጣት ነው። ወያኔና ሻዕቢያ አብረው ድርጅቱን ሲወጉ ደርግ ደግሞ በቀይ ሽብር ያጠቃል ነበር። ፍስሐ ደስታም ትግራይ አዲግራት መጥቶ የሰራዊታችን ትኩረት መሆን ያለበት ኢሃፓ ላይ ነው በሚል ለወያኔ ግልጋሎቱን ይሰጥ እንደነበረም አረሳንም። ኢሃፓ የትግል ስልትና የመደራጀትን ችሎታ በሰፊው ማውቁን በተግባር ያሳየ ሲሆን ዋናው ችግሩ ሆኖ የተገኘው በኢትዮጵያና በሕዝቧ ጥቅም ቅንጣትም አልደራደር ማለቱ ነው። ዛሬም ይኸው የጸና አቋማችን ችግሮችን ጋሬጣዎችን ደቅኖብናል። የደርግ ደጋፊ ሶቪየት ኅብረት ከሆነች በኋላ የድርጅቱ ትኩረት በእሷ ላይ እንጂ በአሜሪካ ላይ ባይሆንም ዋሽንግተን ቂሙን ይዞ ኢሃፓ ወደ ስልጣን ካመራ ለአሜሪካ አይበጅም በሚል ይኸው እስካሁንም ተጻሮን ይገኛል። የቋራን መሬት ሱዳን ሊዝ ሲነሳ ከሕዝብ ጋር ሆነን ቆመን ከሽንፋ ባሻገር ባንገታው ኑሮ መሬቱን ስፈርበት ብለነው በነበር እንደ ወያኔ ሱዳን ለወያኔ ሳይሆን ለድርጅቱ ሰፊ እርዳታ በለገሰ ነበር። ሳውዲ አረቢያ፣ ሊቢያ፣ ሱዳን፣ ሶማሊያ፣ ምዕራባውያን፣ መስኮብ ወዘተ ሁሉም የተቃወሙን ኢትዮጵያን በጎዱበት ስለተቃወምናቸውና ስለታገልናቸው ወይም ክህደት ባንዳነትን ሲጋብዙን ወግዱ ስላልን ነው። ከዚህ በፊት እንዳስረዳነውም የድርጅቱ ጸር የሆኑት አንጃዎችም የፈሉት በመሰረቱ ከጨቋኝ ገዢዎች ጋር ሰምረን እንስራ ፍርፋሪ እናገኝ የሚል አቋም በመያዛቸው ነው። የመጀመሪያው አንጃ አቋሙ ከፋሽስቱ መንግስት ጋር እንተባበር የሚል ሲሆን የመጨረሻው እኩይ አንጃ ደግሞ ለወያኔ ፈርመን አፊዳቪት የወያኔን ህጋ ገዛስ ተቀብለን ሁሉ ገብ ትግልን አሽቀንጥረን ተተን እጅንስጥ በማለቱ ነው። ሰሞኑን የአሜሪካ ድምጽ ሬዲዮ መድረክ ሰጥቶ የሚያስጮኸው ይህ አንጃ አንድ የራሱ መሪ በጻፈው መጽሐፍ የተለየ ነው እኛ ከወያኔ ጋር እንስራ በማለታችን ነው ሲል አስረግቷል። ይህንንም ከጨቋኝ ከወያኔ ጋር ሰምሮ መገኘት የሚለውን አቋም ደጋግመው ከያዙት ጋር ኢህአፓ ሊሰራበት የሚችል ሁኔታ ባለመኖሩ ቃል ኪዳናቸውን ካፈረሱ መለየት የግድ ሆኖበት ተገኝቷል። ወያኔና አሜሪካ ይህን አይነት ቡትቶችን ሰብስበውና ፍራሽ አዳሽ ሆነው ዛሬ በድርጅቱ ላይ ሊያሰልፉ መጣራቸው የሚጠበቅ ነውና አጥብቀን እንታገላቸዋለን፣ እውን ህልውና ካላቸውና ለህዝብ ትግል እንቅፋት ከሆኑ ማለት ነው። በኢትዮጵያ ላይ ክህደት የፈጸሙ ማፈሪያዎች ሁሉ በኢህአፓ ላይ ቢነሱ የሚጠበቅ ነው። ድርጅቱን ለማግባባትና ለኢትዮጵያ በማይጠቅም አቅጣጫ ለማስጓዝ ብዙ ጥረቶች ተደርገው ሁሉም ከሽፈዋል። የተወሰኑ ከዳተኞችን ሊያገኙ ቢችሉም የከዱት ደግሞ የለመደባቸውና ድርጅቱን ቀደምም ጎድተው ወጥተው በይቅርታ የተመለሱ ናቸው። የሶማሊያ፣ የሻቢያ፣ የወያኔ ሰርጎ ገብ ሆነው ድርጅታችንን ሊጎዱ የጣሩና የተቋቋምናቸውም ነበሩ። ጥቂቶች የሲአይኤ ሰርጎ ገቦችም ጉዳት ለማድረስ ችለው ግን ለተወሰኑት ዋጋቸውንም ልንሰጥ ችለናል። በሐሳብ ልዩነት የተነሳ በቅራኔ አያያዝ ያደረግነው ስህተት የለም ባይነን። ወያኔ ጋር እንጎንበስ ላሉትም ጉባኤ ጠርተን ሐሳባቸው ተቀባይነት ሲያጣ በሌሊትም በጠዋት የፈረጠጡ የወጡ ሲሆን ወንጀላቸው ግን የድርጅቱን ስም ሊቀሙ መነሳታቸውና እነሆ ህልውና ባይኖራቸውም ለወያኔ አሜሪካ ሊያገለግሉ መጣራቸው ነው። ወደ ሀገር አልጠራ አላስገባ ያላቸው ፋይዳ ቢስ መሆናቸውን ጠንቅቆ አውቆና ንቋቸው ራሱ ወያኔ ነው። ሻቢያ ከወያኔ ጋር ቅራኔ ቢገባም አብረነው ልንሰለፈው ያልቻልነው ስልትና ታክቲክ ዘዴ በማጣት ሳይሆን ያ ቢሆንማ ሱዳን ከወያኔ ሲጣላ ሱዳንን ተጠቅመን ኢአግን መስርተን ወያኔን ባልተዋጋን ነበር የሚያዋጣ መንገድ ሆኖ ባለማግኘታችን ነው። ወደዚህ ያቀኑት የሌሎች ተመክሮ የእኛን ድምዳሜ ትክክለኛነት አረጋግጧል። አንጃዎቹ እንዳሉት ከወያኔ ጋር በፊርማና በሰላም ተዋውሎ ዴሞክራሲ ተረጋግጦ መታገል ቢቻል ኖሮ ድርጅቱ በደርግም ጊዜ ብሎ እንደነበረው የሰላሙን መንገድ በመከረው ነበር። በለንደኑም ጉባኤ ሆነ በአዲስ አበባው የሽግግር ጉባኤ ኢህአፓ ኢዲሃቅ እንዳይደርሱብኝ ያለውና በአሜሪካኖችም አበጀ የተባለው ራሱ ወያኔ ነው። የቂም ነገር ሳይሆን ለስልጣን የበቃው የበቁት ኃይሎች ይዘትና መሰረታዊ ጠባይ ህዝባዊነት ወይም አምባገነንነት ነው ነበርም ዋናው ጉዳይ። ወያኔን መቼም ቢሆን መቼ ኢትዮጵያን ሊታደግ ሳይሆን ሊያወድም ሊያጠፋ የመጣ ዘረኛ ቡድን መሆኑን በሚገባ ስላወቅን መሰል ውዥንብር ውስጥ መቼም ዘው አላልንም። የዛሬ አቋማችንም የተለየ አይደለም። ከአድርባዩም አቃርኖን ያለው ይኸው ጽኑ አቋማችን ነው። ድርጅቱ ለምን በብሔር ተደራጃችሁ ሳይል በዚህ መልክ ከተደራጁት ጋር ኦነግንም ጠቅሎ ህብረት ለማድረግ ሞክሮ ሁሌም የከሸፈው ቡድኖቹ በኢትዮጵያና ኢትዮጵያዊነት ላይ ባላቸው ችግርና ግንጠላን አመቻቹልን ባይነት ነው። የደግ ርዝራሽ ደግሞ ህዝብ ይወስናል ቢባሉም ኢህአፓ ከመጣ አንጠልጥሎ ለፍርድ ያቀርበናል በሚል ድርጅቱን ማውገዝና ማደናቀፉን መርጠው ይገኛሉ። እነዚሁ ወንጀለኞች በሰሞኑ ከወያኔ ጋር ሰላም፣ ከተሾመው ኦህዴድ ጋር ከጎኑ መቆም በሚል መናኛ አቋምን ሲሰብኩ እየሰማን ነው። ኢህአፓን ሳይሆን ከሃዲዎችን የትግል ተመክሮ ያላቸውና እየታገሉ ያሉትንም ሳይሆን የፖለቲካ መናኛዎችን የሚመርጡት የሚያስቀድሙት አለ ምክንያት አይደለም። ለፈረ ኢትዮጵያ ኃይሎች ሁሉ የማንመችና የምናስጨንቅ ኃይል ሆነን መቆየታችን መገኘታችን ደግሞ ያኮራናል፣ ያስደስተናል። ህዝብና አገራችንን አልካድንም ማለት ነው። ጸንተንም ቆይተናል ማለትም ነው። ያዝ ለቀቅ ሳይሆን ያዝ ጠበቅ መመሪያችን መሆኑን የሚያሳይ ነው። ያልፋል እስኪያልፍ ግን ያለፋል በሚል ትግሉን ከአርባ ዓመት በላይ የተያያዝነው በጭቁኑ ህዝብ አሸናፊነት ሙሉ እምነት ይዘን ስለቆየንም ነው። ርዕዮታችን ሰፊው ህዝብ አሸናፊ ነው ስለሚለን ሁኔታው ሲጠጥር መክዳትን መቼም ልንቀበል ሳንችል፣ መቼም የትግል ታሪካችንን ሳናቆሽሽ ሳናረክስ ለመቀጠልም ችለናል። ጽናት የእምነት ጉዳይ ነው። ትግሉ ሲከር ብተናን ያቀነቀኑና ችግር ሲበረከት ትግልና ቁም ብለው የነበሩ ቡከኖች ውሎ አድሮ ለወያኔ እንስገድ ቢሉ የሚያስገርም ሊሆን አይችልም። ወያኔ የሚሄው እስከዛሬ በቂ ባሪያ አለኝና አልፈልጋችሁም እንዳላቸው አለ። ያተረፉትም ቅሌትና ውርደት ከሃዲ አንጃ የሚለውን ስያሜ በመሆኑ ከአስር ዓመት የፖለቲካ ምድረ በዳ ወጥተው እንደገና ለወያኔ ሎሌ ለመሆን ደፋ ቀና ሲሉ ማየትም ተገደናል። ጽኑ ጓዶች እንደሚሉት ግን ኢህአፓ አንድና አንድ ብቻ ነው ጸንቶ የታገለ። ለዚህም ነው የኢትዮጵያ ጠላቶች አሁንም ትኩረት ሰጥተው የሚታገሉት፣ በቀጥታም ሆነ በከሃዲዎችም አድርገው የሚያጠቁት። ወያኔን በዲሞክራሲ መጠርጠር ድመትን በቆሎ መጠርጠር ነው። ለዚህም ነው ከወያኔ ጋር መሞዳሞድ ወይም ቡችላ ለመሆን መነሳት ስልጡን ፖለቲካ ሳይሆን በክህደትና ጭፍን መሃይምነት የሚፈረጀው። የሚያሳዝነው ግን ስልጡን ሆነን ያሉት የዚህ ክህደትና ድንቁርና እንደገና ነጸብራቅ ሆነው ሲገኙ ነው። በአገር ወዳዶች ላይ ዘመቻ የወያኔና መሰሎቹ ጸረ ኢትዮጵያ ባዕዳንም ተልእኳቸው ነው፣ ሊተውት አይችሉም። በመሆኑም ጸረ ኢህአፓነታቸው የሚጠበቅ ነው። ኢህአፓ አገርና ህዝብን ቢክድማ ኖሮ በሰሞኑም ግብጽ በቀጥታም ሆነ በሻዕቢያ በኩል አጋሩ ሆኖ በተገኘ ነበር። የሀገር ጠላቶች ግን የኢህአፓ ወዳጆች መቼም ሊሆኑ ስለማይችሉ ያልተቀበልናቸውና ወደፊትም የማንቀበላቸው ነን። አገራችንን እንወዳለን። ከአርባ ዓመታት በላይ ሳንቆሽሽ ተስፋ ሳንቆርጥ ለኢትዮጵያ የታገልነው ለዚህም ነው። ዛሬም ጸረ ወያኔ ትግላችንን አጠንክረን የቀጠልነው ለኢትዮጵያና ለህዝቧ መስዋዕት የሆኑት ጓዶቻችንን ቃል ኪዳን አክብረን በመገኘታችን እንጂ ህዝብን ከብተን ለባለ ነፍጥ በመጎንበሳችን አይደለም። ዛሬም ትግላችን ይቀጥል የምንለው ኢትዮጵያና ህዝቧን ስለምንወድና ወያኔ ካልተወገደ መብታችንም አገርም አይከበሩም ስለምንል ነው። ክህደት አልለመደብንም። ጓዶችም አርበኞችም አላስተማሩንም። ፍርሃትና እጅ መስጠት፣ ቆዳ አስቀድሞ አገርን ህዝብን መካድ ከኢህአፓ ተጻራሪ ናቸው። ለዚህም ነው አንጃውን ባንዳውን ፋሽስቱን ጠባብ ዘረኛውን ታገልን እንጂ ቀኝ ገዢዎችን ታገልን እንጂ ዘራፊዎችን ታገልን እንጂ ባጠቃላይ ጭቆናና ጨቋኞቹን ታገልን እንጂ መቼም ቢሆን መች ላንዳፍታም እጅ ሰጥተን የማናውቀው። ጸረ ወያኔ ትግላችን ይፋፋም፣ ባንዳና ከሃዲ ትግላችንን አያደናቅፍም።
ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደምን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትና ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ግንባርክን አሳየው። ብቻ አደራ ሆዴን ለጠገቡ ለማይጠግቡ ቀዳዳን ስሮች ለምንም ምንም ሳልመጥ ምንንም እስሰጡኝ ሁሉን ተቀብዬ እያግበሰበስኩኝ ለቀሪው አካሌ ኑሮ ነው እያልኩኝ እንዲኖርላችሁ ብቻ ሆዴን ተውኝ እንጂ ለሌላውስ አላስብም ቀሙኝ ሌሎቹ አካላቴን እገብራለሁኝ ለመኖሬ ዋጋ አላስብም ክፉ ደግሞም አልዋጋ ግን ቦዲያትም ጡ አሁንም ማደራ እንዲህ አሉን ብሎ መጥፎም ማያወራ እንዲህ ሆነ ብሎ ክፉ የማይሰራ ሁሉም የሚስማማው ማጎሪያ ጎተራ የእግዜር እንስሳ ነው ማኖሪያ ለእንጀራ የማውቀው ቢሆንም ከልፋጭ በስተቀር እንደሚቆርጥበት ምንም ምንም ሳይቀር ምኑንም ውሰዱት ምኑም ነው ብላችሁ ምኔንም አትተውት እንደዚህ የሰሩት ይህን የተሰሩት እገሌና እገሌ ብሎ የሚመሰክር ነውና በማየት አይኔን አፍስሳችሁ ረጋስ ገብሁለት አይቼ እንዳላየው ሆኜ የኖርኩበት አይናለው በመባል እንዳታልልበት ምላቴንም ቢሆን ቁረጡና ጣሉት ጣፋጭ መራር ብለው ጣዕም የሚለዩት እኛ ነገረኞች ነርቦች የሚባሉት ሌላ የትም ሳይሆን እሱ ላይ ነው ያሉት ያፍንጫዬንም በር በብርቱ ጠርቅሙት በቁም ሰውነቴን ገላችሁ በመቅበር በመኖር ሳጥን ውስጥ በድኑ አካላቴን አስቀምጣችሁት በመኖሬ ገመድ እንደ ተሳሰረ ስታበሰብሱት የመሞቴን እውነት ከቅርናቴ ለቅሶ እንዳልረዳበት አንደበቴን ዝጉት እጅግ ከፍችማችሁ የለምን ጥያቄን የእንደዚህ ምርጫዬን ነገር አውጥንጥኜ እንዳልልባችሁ ያው ባጠቃላይ የህሊናዬን አስኳል የራስ ቅሌን ይዘት አውጡ ጣሉትና ሆድቃ አስገቡለት ግን አደራችሁን ሐሞት እና ልብ እንዳታክሉበት የሰውነት ገብሬን ገላችሁ ስትቀብሩት የኔነት ጥያቄን በመራር እኔነት ሰው መሆን ዳርቶኝ እንዳላቀርብበት ለሆዴ በሆዴ እያሰብኩበት ለዛሬ ጠግቤ ለነገም ይበቃ ያጎርኩበት መኖር እችል ዘንዳ የሚበላን ሁሉ እየበላሁት ሌላ ምንም ምንም ሳታክሉበት ጠቅላላ ካሌን ሆድቃ አድርጉት ይህን ያን አይልም ምርጫው ቀምሱ ጠግቦ የሚያድር ነው ባሰስ በገሰሱ ብቻ ሆዴን አይራበው ስጡት እንዳታሱ ሆዴ አምላኩ ሆድ ነው አያመልክም ሌላ ነው መሙላት እምነቴ የስጋዬን ተብላ እናንት ሰውነቴን እኔ እንጀራ ልብላ ያሻችሁን አርጉኝ ጠግቤ ከበላው የቀረው ይቅርብኝ በሆዴ ይኖራለሁ ከሰው መሆን ቅመም ምስረ አተታ ሰውን የምትለየው ከእንስሳት ከርታ በውስጤም አትኖር አንዲትም ጠብታ ለሆዴ በሆዴ አስቤ ኖራለሁ በአእምሮዬ ፋንታ
ችን በማስከተል እንጻፍ ካልንማ በሚል ርዕስ በኢያሱ ዓለማየሁ በተከታታይ ከሚቀርቡት ጽሑፎች መካከል ክፍል 2ን እናስተማለን። አቶ ኢያሱ ዓለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ ከፍተኛ አመራር አባል ናቸው። ኩኩሉ ሲል ሰማን የኛም ማውራዶሮ ምን ያሰማኝ ይሆን ጆሮዬ ዘንድሮ የተጨቆኑና የተበደሉ ህዝቦች የመከራ ኑሯቸውን በቀልድና ስላቅ ያጅቡታልና ነው የአዲስ አበባ ተራቢዎች የዘንድሮ አውራዶሮ ኩኩሉ ቢልም በትግርኛ ነው ብለው ችግራችንን ቁልጭ አድርገው አስቀምጠውታል። በአማርኛ የሚያሰማው ደግ መልእክት የለው ምናልባት በቻይና ቋንቋ እሱንም የሚሰሙት የገዢዎቹ የደላቸውና ለትምህርት ወደ ቻይና የተላኩት ልጆች ናቸው። ምን ይሰማ ጆሮ? መላኩ ተፈራ ልቀቁኝ ብሎ ጠቅላይ ሚኒስትር ተብየውን ሲማጸን፣ ፍቅረ ስላሴ አገር አዳነን ብሎ በኢሃፓ ላይ ሁሉን ጥፋትና ወንጀል ሲጭን፣ የኢሃፓን በመስዋዕት የታጀበ ትግል ወደ ፍቅሬ ነበረ ነበረች ሲያወርዱት፣ በረከት ስምኦንና ስብሐት ነጋ ስለ ጠላታቸው ኢሃፓ መጻሕፍት ሲያጽፉ፣ ጠባብ ኦሮሞዎች አንዱን የሻዕቢያ ቅጥረኛ ስሙን ቀይረው ገዳ ሲሉት፣ የኢሃፓን ታሪክ በርዘንና ከልሰን እንጻፍ ብለው ድርጅቱን ከከዱ 34 ዓመት ያለፋቸው ሲፍጨረጨሩ፣ የግንቦት ሰባት ረዳት ነው የተባለው ሻዕቢያ የድርጅቱን ዋና ጸሐፊ አሳልፎ ሰጠ ሲባል፣ ኦባማ ጸረ ሕዝቡን ወያኔ ሲያወድስ ደግሞ ክፉም ይሰማል። የሚዘልን ከመሬት ሆነ ጠብቀው ብለው ሶማሌዎች እንደሚተርቱት ከአቃቂ ጨርቃ ጨርቅ ጣቃ በፈጠነ የሚተረተሩት ከነደለበው ሸታቸው መጋለጣቸው አይቀርም። ዝም ያለም ይናገራል ይጽፋል፣ ተኛ የተባለውም ይነቃል፣ ተስፋ አስቆራጭ የሆነውም አበረታች ይሆናል። ለሁሉም ጊዜ ያለው እንዲሉ ረጅም ጊዜ ሳንጠብቅም በያዝነው በዚሁ ጊዜና ወቅት ግን ሐሳዊ መሲዎችና የታሪክ ላጲሶች እየተጋለጡ መሆኑን እያየን እየታዘብን ነው። እሰየው ብንል አይፈረድብንም። የታሪክ ሚዛን ያልገባቸው አንዳንዶች ለምን ያለፈን ታወራላችሁ ሲሉ ይደመጣሉ። ባለፈም በነበር ለምን እሰጥ አገባ ይበረክታል ብለውም ያማርራሉ። የሚገርመው ደግሞ እነዚሁ ሰዎች የሆነውን ሳያውቁ ታሪክን ሳይረዱ ያለፈውን በተለይ ታግሎ የተሰዋውን ትውልድ ሊተቹና ሊያወግዙ መሬት አልበቃቸው ብለው ሲገኙ መታዘባችን ነው። በየጊዜው ሕዝብ ለመራራና ስር ነቀል ለውጥ ሊሰዋ ተነስቶና የደም ዋጋም ከፍሎ አቸናፊ አልሆነም ብለው የሚተቹ ታሪኩን ይረሳ ስህተቱን ይደግማል ነውና፣ ዛሬም ከስህተት ሲዘፈቁ እንዲያውም በቅድሚያና በትኩረት ያለፈውን ታሪክ ደጉንም ሕጸጹንም መመርመር እንዳለባቸው ማወቅ ይገባቸዋል። ታሪክ ከተረሳ ደግሞ የአባትህን ገዳይ አባባይ ማለት ቅሌት ሊከተል መቻሉ ግልጽ ነው። ስንቱን ሕዝብ የደም እንባ ያስለቀሰውን አጼ የሚያወድሱና መቼም ቢሆን መች አገርን ሊረከቡና ሊጠብቁ የማይችሉ ጉዶች ፈልተው የለምን? ብዙ መቶ ሺዎችን የጨፈጨፈውን አገሪቷን ለገንጣይ መንጋ አሳልፎ የሰጠውን የደርግ አረመኔ ቡድንን ጸያፍ ታሪክ ለማደስ ላይታች የሚሉም አልተከሰቱምን? ይባስ ብሎ አገሪቷንም ሕዝቧንም ላጠፋ ተነስቻለሁ ብሎ የዋረቀውንና ስንት ጉዳት ያደረሰውን ግብዝና ዘረኛ ግለሰብ ባለቀና ቅርስ አድርገው ሊያቀርቡ ስንት ገንዘብ የሚያፈሱትን እያየን አይደለምን? የቀድሞይቷ ኢትዮጵያ መሪዎች ትልቅ ስህተት አርበኛውን ለአገር ቀና ያሰበውን አግለው ባንዳውን ሲሾሙ ወይም በመሾማቸው ነው። ለበላይ ዘለቀ እየዘፈኑ ለገዳዩ አጼም ውዳሴ ማቅረቡ ዘግናኝ ነው። ቅጥ ያጣ መደናገር፣ ታሪክ ለምናውቀውና ለኖርነው ደግሞ ጨው በቁስል የሆነ ሁኔታ። ታሪኩን የረሳ ግን ዜጋን የገደለና አገርን ያጠፋ ሲዘፈንለት አብሮ ቼቼ ባይ ሆኖ ቆሽትን ያነዳል፣ ያቃጥላል። አነሳሴ እንኳን ነበርንበትና ሐሰትን ይዛችሁ አትሞጅሩበት ለማለት ነው። ታሪክ ተራኪ ነን ብለው የተነሱ አንድም ነጋዴዎች አንድም የብዕር ቅጥረኞች ወይም በቀድሞ አነጋገር የብዕር ኩሌዎች ሆነው ስለበዙ ቶሽ ወግዱ ማለት የዜጋ ግዴታ ሆኗልና በሌላ እንኳን ባንሰማራ ታሪክንና ቅርስን በመንከባከብ መስክ ግዴታን መወጣት ይጠበቃል ነውና፣ ታሪክ ሲበረዝ አይሆንም አይፈቀድም ማለቱ የግድ ይሆናል። እኔም የበኩሌን በዚሁ መስክ ማለት ደግሞ ሰማዕት የጣሉብኝን የጣሉብን ግዴታ ነው። የታሪክ አጋጣሚ ሆኖ በምስረታው ነበርኩና ከኔ በላይ ማን ሊናገር ሊጽፍ ማለቱ ባይቃጣኝም፣ በሬ በቶሮንቶ ዋሽንግተንና ላኦስ ሲወልድ ባናይም ቢያንስ በኢትዮጵያ ሲወልድ ሳናይ ዓመታት አልፈዋልና ሐሰቱን ሐቅ ብሎ ለመቀበል አይሆንልንም። እንጻፍ ካልንማ ስለ ፍቅር እንጽፋለን። እገሌን ወደድኩት፣ እገሊት ፍቅሬ ነበረች የሚለው ተራ ትረካ ያውም ውሸት ወይም አጠያቂ የሆነን ሳይሆን በጓዳዊ ፍቅር የተደረጉ ገድሎችን ማለት ነው። የያዝነውን የሳይናድ መርስ ሌሎች ስቃያቸው ሲበዛ ሰጥቶና ሁሉንም በኔ አላኩብኝ ብሎ መክሮ ሊገመት የማይቻል ስቃይና ስየልን ተቀብሎ የሚሰማ የሚሰዋ የጓዳዊ ፍቅር ገድል። ጓዶችን ላለማጋለጥ ራሱን የሚያጠፋውን የህዝብ ፍቅር ሞልቶት መስዋዕትነትን በጸጋ የሚቀበለውን የምትቀበለውን ማለት ነው። እንጻፍ ካል ስለ ድላይም ሆነ ጽጌ ስለ ቆንጂትም ሆነ ስለ ዘውዲቱ ዋሲሁን ስለ ዳሮ ነጋሽም ሆነ መድፈራሽ ወርቅ ጀሚላ ስለ ህብስቱም ሆነ ዘውዱ ስለ አንጋው ከበደና ሰለሞን ከበደ ስለ ጉብሳ አባይ ደበሳይ ካህሳይ ጡመልሳንና እናቱ በ1986 ዓመተ ምህረት በቋራ ለተሰውት ስለ ነጃብርና ግርማ ጎልጃ ስለ ኃይሌ አባይ አምባዬ ስለ የሽጥራው ብሸትና ወንድሞቹ መሸሻና ሙሉሸዋ ስለ ተሰውት አንጋፋ አባሎች ዮሴፍና ብንያም አዳነ ጸሎተና ይትባረክ ህዝቅያስ ስለነ ውብሸትና መሐመድ ማፉስ ሙልጌታ ሱልጣን ኢንጂነር ኦስማን ተካልኝ ወልደ ሚካኤል አልማዝ ማርቆስ ሀጎስና ስንቶቹ ለባደሮችና መሪዎቻቸው ወዘተ የምንጽፈው ስለ ጀግንነታቸው ብቻ እንጂ ስለ ትርኪም ምርኪ በእራችንን አያደርቀው። ጀግናው ጀጃው ለምሳሌ ወያኔ ኢሃፓ ኢሃሰን ለማጥፋት የከፈተውን ዘመቻ ለመቋቋም ከተወሰኑ ጓዶች ጋር ሆኖ ወያኔ ስልጣን ከያዘ በኋላ በቋራ ሲንቀሳቀስ በ1984 ዓመተ ምህረት ተከቦ ባለበት ሲታኮስና ጠላትን ሲገድል ቆይቶ በመጨረሻ ንብረቱን ሁሉ አቃጥሎ ብረቱንም ሰብሮ እጅ የሚሰጥ መስሎም ሊይዙት የመጡትን ወያኔዎች ከራሱ ጋር በቦምብ ገድሎ ታሪክና ጀብዱ ሰርቶ አልፏል። በ1972 ዓመተ ምህረት ሰራዊቱንና ኢሃፓን ከርተው የፈረጠጡት ድርጊታቸውን የሚገልጸው ይህ ብቻ ነውና ዛሬ የሰራዊት ታሪክ አዋቂ ነን ብለው ልንጽፍ ነው በሚልም ሲውገረገሩ ከነሱ ክህደት በኋላና ወያኔም ስልጣን ከያዘ በኋላ ስለተደረገ ተጋርሎ የሚያውቁት ቅንጣትም የለም። ያውም ለወያኔ የገደል ማሚቶ መሆኑን ትተው ያልነበራቸው የመጻፍ ችሎታ ድንገት ከተከሰተ ሊጽፉ ከተነሱ ማለት ነው። ቢከፍቱት ተልባ ነውና የምናውቀውን ሁሉ እናውቃለንና ድንገት ጉዳ ጋላጮች ከተገኙበት ነቁ ብለን ኢሃፓዎች እንቅልፍ የምናጣ አይደለንም። እኛ ግን ለህዝብና ለሀገር ፍቅር ሲሉ መስዋዕትነትን የተቀበሉትን እንዘክራለን እንጂ በህይወት የሉም ብለን ሐሰት አንጠርቅም። ጸጋዬ ደብተራው የለም ብለን የራሳችንን ጥፋት ሁሉ በሱ ላይ አናላክቅም። ያልነበረንን የታሪክ ቦታ ለራሳችን አንሰጥም። በቀቢጸ ተስፋ አናላዝንም። እንጻፍ ካልን ብዕራችን ይህን የጀግንነት ታሪክ ይዘክራል ያወድሳል እንጂ በግል ስሜት ተነርተው ዋይ ዋይ የሚሉትን አይከተልም። ስህተት ይተች ስንልም ውንጀላ ሳይሆን ሂስ ነው። ሚዛኑን ያሳተ ከዳተኞች ውለው አድረው በወያኔ ኮርኳሪነት በድንገት ኢሃፓን ሊያጠቁ ቢነሱም የሚገርመን ክስተት የማይሆነውም ለዚሁ ነው። ለመሆኑ የኢሃፓን ታሪክ ጸሐፊ መሆን የሚከጅሉት አለምንም ስጋት ወደ አዲስ አበባ የሚመላለሱ ብቻ ሳይሆኑ ተነበረከት፣ አዲሱ ለገሰ፣ ላዊ ዮሴፍ ወዘተ ጋር እራት ተጋባዥ ናቸውና ቀላጅ የሰይጣን ወዳጅ እንላቸዋለን። ይህን ስንተው ደግሞ ለእኛ ፍቅር ስንል አገርና ህዝብን የሚመለከት ነው። የግለሰብ ስሜታዊ ጉዳዮች ለግለሰቦቹ ግዙፍ ቢመስሉም ከአገርና ህዝብ አንጻር ግን ሚዛናቸው ዝቅ ያለ ወይም ገለባ ነው። ፍቅር ለህዝብ፣ ፍቅር ለኢትዮጵያ፣ ይህ ነው ቅዱስ ክቡር ጉዳይ። ከመሬት ተንፏቆ ከጭቃ ተንከባሎ የማይገኘው እንጻፍ ካልንም ስለ ጥላቻና ጠላትነት መጻፍም ግዴታችን ነው። ያልተመታ ልጅ ሲቆጡት ያለቅሳል የሚባልብንም አይደለንም። ህዝብና ሀገርን ሊያጠፋ በተነሳ ከይሲ ድርጅት ላይ ብርቅ ጓዶቻችንን እነ ጸጋዬና ይስሐቅ በለጠ፣ ስጦታውን አዛናው፣ ደሳለኝን፣ አጎስና ተክላይን ወዘተ ከማጎሪያው እያወጣ በረሸነ አረመኔና ዘረኛ ቡድን ላይ ጥላቻ ቢኖረን እሰየው የምንባልነ። ማሲምባ የተገደሉትን እነ ገመቹንና ሌሎቹንም ጓዶች አንረሳም። ያልቆሰሉ ያልደሙና ምንም ስቃይ ያልደረሰባቸው ከወያኔ እርቆ ሰላም ቢሰብኩም አንገረምም። ያልደረሰበት ግልግል ያውቃል ተብሎ የለ። ጥላቻና ቂም ይቀር ይላሉ አንዳንዶች። ለምንና እንዴት ወንጀል የፈጸሙትን አጠፋን ብለው ይቅርታ ጠየቁ? በፍጹም ይባስ ብለው ደግ አደረግን ብለው መጽሐፍም እየጻፉ ዳግም በደማችን ላይ ሲልቀልዱ እየጣሩ ናቸው። ከወያኔ ተጣላን ቢሉም ከአመታት በፊት ሆነ ከስልጣን መያዛቸው በኋላ የወያኔን ወንጀልና ገበና የራሳቸው አድርገው ሲደብቁ እንጂ አንጻራዊ ደረጃ ገብረ አስራ ሲካ ሐቁን ተጸጽተው አውጥተው አጠፋን ሲሉ አልተደመጡም። ጨቋኝን፣ በዝባሽን፣ ግፈኛን፣ ወራሪን መጥላት ግን የዜጋ ግዴታ ነው። ከጠላት ጋር መሞዳሞድ አይቻልም፣ ውጤቱ ክህደት ይሆናልና። ስለዚህም ታሪክ ስንጽፍ ለጠላት የነበረንና ያለን ጥላቻ ለብዕራችን የማይነጥፍ ቀለም ይሆናል። ጠላትን ጎርፍ ሲወስደው እንትፍ ብለህ ጨምርበት ያሉት አባት እናቶቻችን በከንቱ አይደለም። ቀደም እንደጻፍኩት ዛሬ ስለ ኢሕአፓ መጽሐፍ ጻፍኩ ማለቱ ከንግድም አንጻር የደራ ሁኔታን ፈጣሪ ሆኗል። ፈጠን ብሎ በስመ ኢሕአፓ ጸረ ኢሕአፓነት መጽሐፍ በዘመኑ አነጋገር የሚያበላ ሆኗል። የዛሬ 35 ዓመት በየምክንያታቸው ድርጅቱን ጥለው የሄዱ ዛሬ ተመልሰው ስለ ድርጅቱ እንጻፍ ቢሉ ራሳቸውን ለትዝብት የሚዳርጉ ናቸው። ያልነበሩበትንና ያልኖሩትን ታሪክ ሊጽፉ የሚዳክሩ ናቸውና። ታሪክ ጸሐፊ የሚባሉትም ጥረታቸው ከንቱ መሆኑን በየጊዜው ጠቅሰን ልናጋልጥ የጣርነውና የተቸነው ነው። አንዱ ፕሮፌሰር ለምሳሌ የወያኔ የክልል አንድ ተወላጅ ነውና ቀይ ሽብርን ኢሕአፓ ቆሰቆሰው ሊለንም ሞክሯል። ሌላው የታሪክ ዶክተርም ተመሳሳይ ሊጽፍ ሞክሮ ታረም ብለነዋል። ለሐቅ የሚቆሙ ታሪክ ተንታኞች ጠፍተዋል፣ ትንተናዎቻቸውም ግልብ ሆነዋል ማለትም ይቻላል። ኢሕአፓ ለከተማ ትጥቅ ትግል የተዘጋጀ ወይም ይህን ምርጫ ሲመሰረት ጀምሮ ያደረገ አልነበረም። ብዙዎች መነሻና መድረሻ መንስኤና ውጤት እየተማቱባቸው ትንተናቸው ዋጋ ቢስ ሆኖ ቀጥሏል። በወያኔ አሁን ድጋፍ ተሰጥቷቸው ላይታች የሚሉና ድሮ አመራር ነበርን ብለው የሚለፍፉ የዛሬ 35 ዓመት ያልተነገረ ታሪክ አለ በሚል በኢሕአፓ ላይ የተነሱ ሁሉም አንጃዎች ትክክል ነበሩ ለማለት እየጮሁ ናቸውና፣ ምን ፈለጉ ስንል ባያስገርምም የተሰጣቸው ተልእኮ የድርጅቱን ታሪክ አክስሎና ያሉትንም አመራሮቹን ማውገዝና ማጥላላት መሆኑን መገንዘቡ አላቃተንምና በጌቶቻቸው አነጋገር እንታይ ጉዱ በዓል ዘመን ማለት የግድ ይሆናል። ጊዜ የሰጠው ቅል የሚለውም ይሰራል። ጥራዝ ነጠቆቹ ለምሳሌ የመጀመሪያው አንጃ ልክ ነበር፣ የከተማውን ሁለገብ ትግል ሲቃወሙ ይላሉ። ከነ ብርሃነ መስቀል አንጃ ጋር ልዩነቱ የከተማ የትጥቅ ትግል ስልት ሳይሆን ደርግ ጋር መተባበር አለመተባበር የሚለው ነበር። ከመይሶንም ቢሆን ልዩነቱ መነሻው ይህ ነበር። ከቀጣይ አንጃዎችም ጋር ልዩነቱ ተመሳሳይ ነበር። የቅርቡ አንጃም ለወያኔ ገብረን ፈርመን አገር እንግባ ሲል ልዩነት ተፈጠረ እንጂ የውስጣዊ ዴሞክራሲ ጉዳይ አልነበረም ልዩነት ያስነሳው። በወያኔ ቀስቃሽነት ያልተነገረ ታሪክ እንጻፍ ብለው የተነሱት የ1972 ዓመተ ምህረት ፈርጣቶች እንዴት ስለ ኢሕአሰ እስከ 1986 እና ኢሕአፓ በ2007 መጻፍስ ይችላሉ? ፍየል ወዲህ ቀዝምዝም ወዲያ ከሚባለው ሁሉ በላይ ነው። እንቀጥል ካልን ደግሞ ታሪኩን የምናውቀው የግድ ከሆነ ማን ነው ምን ነበር ብለን ልንጽፍ ልንገደድ ነው። እንጻፍ ካልንማ እስከ ዛሬ ሆዲፍ ጀው የነበረው ወጥቶ በአደባባይ ሊሰጣ ሊነገር ነው ማለት ነው። ያዋጣል። በጥሞና ቢታሰብበት ደግ ይመስለኛል። ማስፈራራት ሳይሆን ቀና ማሳሰቢያ ነው። ከ1972 ዓመተ ምህረት ጀምሮ ዝምታን አቅፈው የከረሙ በአሁኑ ጊዜ ፍየል ምላስ ሊሆኑ ምን አነሳሳቸው? ጸረ ኢሕአፓዎችንና ያንጃን መንጋ ደግፈው ሊራወጡ ማን ቀሰቀሳቸው? ራሳቸው ለብዙ ችግሮችና ድክመቶች ተጠያቂ ሆነው እያሉ ማለታችን አይቀር ይሆናል። ወደ ግለሰቦቹ ምንነትና ታሪካቸው መገፋፋታችንም ማምለጥ አንችልም። ኢሕአፓን በተመለከተ ያልተሰራጨ ሐሰት የለም፣ የሚጠበቅ ነው። ለአገር አንድነትና ለዲሞክራሲ ሲል ታግሏልና ጠላቶቹ ብዙ ናቸው። ድርጅቱም ለምን ተተቸው የሚል ሳይሆን ለትችቶቹ ምላሽ እየሰጠ ራሱን በየጊዜው እየገመገመና ለማረም እየጣረ የቆየ ነው። በቅርቡ መጽሐፍ ያሳተመው የወያኔ የቀድሞ አመራርም የኢሃፓ መከራ የኢትዮጵያን ሉዓላዊነት አላስረክብም በማለቱ ነው ሲል አረጋግጧል። ኢሃፓ የኢትዮጵያ የቅርብና የሩቅ ጠላቶች ሁሉ ጥፋ ብለው አጥቅተውታል። ታቋሙ ጋር የመጣጣጣ ነው። ኢትዮጵያ የቆመ ሁሉ ላይ የቅርብም ሆነ የሩቅ ጠላቶች ይረባረባሉ። ኢሃፓ ኢትዮጵያን ቢክድ ወዳጆቹ ብዙ ይሆናሉ። የትናንትም ዛሬም ሀቅ ይህ ነው። ኢሃፓ ራሱን እንደ ወያኔ ለገበያ ቢያቀርብ፣ አገራዊ መርሆውን ቢሸጥ፣ አገራዊ ጥቅምን ለድርድር ቢያሰጣ፣ አረብ ነን ቢል፣ ሲሶ ኢትዮጵያን የሶማሊያ ግዛት ነው ብሎ ሞቃዲሾ ተጉዞ ቢፈርም፣ አሜሪካ ለወያኔ ስገድ ቢለው ቢሰጅ ወዘተ፣ ምናልባትም ደጋፊና ደጓሚ ማግኘት ይችል ይሆናል። ምን ለመስራት? ምን ጥቅም ለማግኘት? ብዙውን ጊዜ ተበስብሰው የሚያልፉ መሰረታዊ ጥያቄዎች ናቸው። ወደ ታሪክ መለስ ስንልም አሉባልተኞቹ የሚሉትን የሚለፍፉትን ወደ ጎን ስንተው በአገር ጉዳይ የትንፍጭው ዱቄቱን አምጪው በሌጣው የሚወሰድ አይደለም። ዋና ፍላጎታችን አገርን ማዳን ከሆነ አገርን ሽጠን አገርን ማዳን የሚለው ጎዳና ወስዶ ገደል ከታች ነው። ለዚህም ነው ዛሬም ከወያኔ ጋር እርቅ ሰባኪዎች ጋር ስምረት ስምምነት ሊደረግ የሚቻል ሆኖ የማይገኘው። ተኩላና በግ፣ ፍየልና ነብር በአንድ በረት አያድሩም። አንዳንድ የለመደባቸው አሳዛኝ ፍጥሮች ትናንት ስንቱን ሕዝብ ባልሆነ ቅስቀሳ አስበጅተውና አሳስረው ከመለስ ዜናዊ መውጫ ፈቃድ አግኝተው ተሰደው ዛሬ ደግሞ ተመልሰው ለወያኔ ምርጫ አጃቢ የሚሆኑት ሕዝባችንን የሚያሳፍር ከመሆኑ ሌላ ምናልባትም በወያኔ ፓርላማ ተብዬ ግፋ ቢል ሁለት ወንበር ከማግኘት ውጭ የሚያተርፉት ጭራሽ የለም። የደቡብ አፍሪካ አይነት የእርቅ ሂደት ይምጣልን የሚሉትንም በተመለከተም ቢሆን የዚህን ሙከራ ሂደትና ክሽፈት መገንዘብ ያልቻሉ ከመሆናቸው ሌላ ወያኔ በእርቅና ሰላም ተሞክሮ ያላገጠ ያሰረና ወግዱልኝ ያለ መሆኑን የዘነጉናቸው ማለትም ይቻላል። በደቡብ አፍሪካም የዘረኞቹ ስልጣን ከተወገደ በኋላ ነው ይህ ጥረት የተደረገው። የጋንዲንስ የህንድ ነጻነት ጉዳይ ከሚባለው ውጭ እንደነበር ታሪክ ይመዘግባል። ታዲያ ዛሬስ ከወያኔ ጋር እርቅ ሰበካ ጊዜው አላለፈበትም? የሞኝ ነገር መልሶ ያሰኝብናል። ግማሽ አርበኛ ግማሽ ባንዳ መሆን የሚቻል አይደለም። ግማሽ ጎፈሬ ግማሽ መላጣ። እንጻፍ ካልደማ ሐቁን ማስፈር ስላለብን ምናልባትም የሽፍንፍኑ ባታሊዮንን የምናስቀይም ይሆናል። የሚገደን አይደለም። ታሪክና የህዝብ ዕጣ ተደቅኖ ባለበት ማንን እናስቀይም ይሆን የሚለው ቦታ አይኖረውም። ኢሃፓን የሚጠሉና ያ ትውልድም ይጥፋም የሚሉ እንዳሉ እናውቃለን። እነዚህ ግን ብዙዎች ወይ የዚያን ጊዜ ወንጀለኞች ወይም የወያኔ ቀጥረኞችና ሆዳሞች ናቸው፣ ማለትም በወያኔ የተገዙ። የዛሬን ውድቅ ሚናቸውን ለመሸፈን ግን ግልጋሎታችን ለወያኔ ሳይሆን ለሀገር ነው ማለት ይቀናቸዋል። አገር ማገልገል ከፈለጉ ለወያኔ መቼም አያድሩ ነው ሐቁ። መሰደድ ይቻላል፣ ሌላም ስራ መያዝ ይቻላል። የወያኔ ሰላይ ገራፊ ነፍሰ ገዳይ ከመሆን ይልቅ ማለት ነው። ያቻ ይቀር የፍርድ ቀን ስትመጣ ይህ ሁሉ ይጠየቃል። ብልጣ ብልጥ ሆዳምም ምሱን ያገኛል። በታሪክም መስክ ይህ ይኖራል። እንጻፍ ስንል ይህን ሁሉ በዝምታ የምናልፈው አይሆንም። በብሔረሰብ ጥያቄ ዙሪያ ተሸሽገው ግና ሰልፋቸው ለባዕዳንና ለራሳቸው ሆድና ጥቅም የሆነውንም ማጋለጥ አይታለፍ ግዴታ ሆኖ ያለና የሚሆንም ነው። ታሪክና ሐቅ ለስላሳ ወይም ጀርባ ካኪ አይዞባይ አይደሉም። ያለውንና የነበረውን ይናገራሉና ሁሉም እንደሚናው መስቀሉን ይሸከማል፣ ፍርዱን ይቀበላል። የሚደበቅ የለም ማለት ነው። ለዚህም ነው ሐቁ ይነገር ሲባል የሚከፋው ጥቂት አለመሆኑን ማወቅ ያለብን። የሐሰት ታሪክ የሚጽፉትን ወይም ሊጽፉ የሚቀጡትን ስንቃወም፣ በአንጻሩ በእኛ በኩል ደግሞ ሐቁን ማስፈሩ ይጠበቅብናል። የዛሬ ትግል ምናልባትም ጠላትን ላለመጥቀም ዝምታን የግድ የሚልበት ሁኔታ ቢመጣም፣ ያለፈውን በተመለከተ ግን ሰፋ ያለ ሜዳ ቢኖርም ያም መጭ ማለትን የሚፈጥ ላይሆን መቻሉን መገንዘብ የግድ ይሆናል። ምስጢሮች እንደ ይዘታቸውና አንደብታቸው የመነገርና የመገለጥ ሁኔታቸው ይወስናል። ለምሳሌ ጠላትን ለማጥፋት የተወሰዱ እርምጃዎች ሁሉ መነገር አለባቸው ማለትም አይደል። ከድርጅት ታሪክ አንፃር ሚስተር ብለን የምንጠብቃቸውና በጊዜ ገደብ የምንይዛቸው መኖራቸው ግልጽ ቢሆንም በማያውቁት የሚቀባጥሩ ሲመጡ ግን የተሰው ጓዶች ቅርስ የድርጅቱ ስምና ዝክር ነውና መከላከል አስፈላጊ ይሆንብናል። በጥፋትም በስህተትም ተካፋይ ብቻ ሳይሆን ዋና ተጠያቂ ሆነው በግልባጩ ጊዜ አልፏልና የሚያስታውስ የለም በሚል ሚናቸውን ሊክዱና ሌሎችን ሊከሱ ሲነሱ ሐቁ ይህ ነው ማለቱ ግዴታችን ይሆናል። የቢባልም ግን ታሪካችንን የምንጽፈው ከድጡ ወደ ማጡ ለገቡት ምላሽ ለመስጠት ሳይሆን በቀድሚያ ያለው ትውልድና ለመጪው የሰማዕትን ገድ ለማስረከብና ከፈሰሰው ደም ትምህርትን ቀስቦ ቅርሱን ያዳብርም ዘንድ ነው። የአርበኞች ሳይሆን የባንዶች ታሪክ ከሰፈነና ከተወደሰ ታሪኩን የረሳ ትውልድ በላይ እያለ በዚያው ምንም ሳይጎረብጠው ኃይሌ ኃይሉ ብሎ ሲወዘወዝ ማየት እንገደዳለን። እንጻፍ ካልንማ መጻፍም ይኖርብና የዚያ የጀግና ትውልድ ሰፊ ተመክሮ ጸጋውንም መርገሙንም ሴታቱንም ድሉንም ሁሉ በነበረው ሁኔታ አጥርና ክልል ውስጥ አስገብተን ማቅረብና ለገምጋሚም ሐቀኛውን ሁኔታ ማስጨበጥ መቻል አለብን ማለት ነው። ይህ ሆነ ይህ ተደረገ ሐቅን መደርደር ብቻ ሳይሆን ለምንና እንዴትም ለማቅረብ ለማስረዳት የዛሬ የኋላ መብራት ከያንኛው ተጨባጭ ሁኔታ እይታ ጋር እንዳይጋጭ ለዚህ ነው ታሪክ ተብለው የተመከሩት ከሐቀኛ ታሪክ ርቀው የግል ቁርሾን ወይም ወንጀል ድበቃ አላፊነትን ለመካድ ምክንያት ሲሆኑ አሌ ማለት ግዴታችን ሆኖ ያለው ታሪክ ተረት ተረት የሆነው ለወያኔዎች እንጂ ለኛ አይደለም። ውድ ጓዶቻችን በዘረኞች ሲገደሉና በዚያው የቅርሳችን ትረካና ትዝታ ሙሉ የመሆኑ እድል ሲጠፋ ቁጭታችን ትንሽ ሊሆን አይጠበቅም። ጊዜ ተቻኮሉ ሰማዕትን ተከላከሉ ይለናል። የህቡ ድርጅት ደግሞ ሽፍን ነው በሚል ሐቁን በሚደብቁና ሐሰትን ለሚያሻሽጡ ያመቻል። ብርሃነ መስቀል ለሞዛምቢክ ሲዋጋ ሊቀመንበር ማኦን ሲገስጽ ሲመክርና ካስትሮን ሲያስጠነቅቅ በመስረታው ያልነበረ መስራች ሲሆን በተወሰነ ተልእኮ ጭራሽ ያልነበረው ዋናው ሲሆን መስራች ያልነበረው መስራች ነኝ ሲል ለአገሩ የቆመው ለሶማሊያ ተሰለፈ ሲባል ድርጅቱ ራሱ በመዕራብ ጀርመንና አልጄሪያ ተቋቋመ ሲባል ኤርትራን ሲያስገነጥል ወዘተ ወዘተ ያልሰማነውና ያላነበብነው ምን አለ? መጽሐፍ የተባሉትን 60 ገጻን በመን ከ60 በላይ ውሸትን እያገኘን መሰላቸታችንም ምስጢር አይደለም። ማን ያውራ ያልነበረ ማን ያርዳ ያልቀበረ የሆነ ይመስላል መርሆ ምን ያስገርማል። በዚህ ሁኔታ ውሸት ታሪክ ነኝ ሊል ቢሞክርና ተቀምፈላጊና ዘረኛ ዋሾች ቢፈሉ ኢሃፓና ታሪኩ ስንል የንብቀፎን የነካካን ሆኗል። እኛ ኢሃፓዎች ያልጻፍነውን ታሪክ ለመሆኑ ማን ሊጽፈው ይጠበቃል? ኢሃፓነት ማለት ከለታት አንድ ቀን የዛሬ 435 ዓመት በኢሃፓ ሰፊ አዳራሽ ላስ ብሎ ማለፍና መውጣት ከሆነ በረከትም አዲሱም ጉሊትም ተፈራም ህላዌም ሐሰንም አባተም ግርማና ስማቸውን ሰንጠራ የምናልፋቸው ኢሃፓ ነበሩ። ጎርፍ ያመጣቸውና ያው ጎርፍ እንዳባይ አምባዛ አስክሮ የተፋቸው መወለድ ቋንቋ ነው ይላል ያገራችን ሰው። ነበርንም ከንቱ ነው መሆንና ጸንቶ መቀጠል ነው ዋናው። የኛ ጸጋ ይህ ነው የምንኮራበትና የሚያኮራን። ደከም ሸብረክ ያለውንና ቃል ኪዳኑን ያረከሰውን እየሸኘንና የተወውን ችግር እየተቀበል ድርጅቱን ጠብቀን ታግለናልና ከማንም በተለይም ከርተው ዓመታትን ካሳለፉ ወይም ከወያኔ ጋር ካበሩ ዲስኩር ለመስማት ፍላጎት ባይኖረን የሚያስገርም ሊሆን አይገባውም። እኛ ስንታገል በዱር በገደሉ እነማን ነበሩ በመላ አገሩ ብንል አግባብ አለው። ሁኔታው ሲጠጥር ላልተው የተፈቱ የሚያወሩት ታሪክ የሚጽፉትስ ታሪክ ከየት የመጣ ይሆናል? ፎክሮ ከሚሸሽ ታሪክ ከሚያበላሽ ቃል ኪዳንን ክዶ ከሚሆን እርካሽ ነፍሱንም ከሚጥል ከሚሆን ተልከስካሽ ይሻለን ነበረ ባልነበረ ጭራሽ ብንልስ ይፈረድብናል? ያለን የነበረን ሁኔታ መካዱ ከንቱ ነውና ለነጽፍ سنነሳ እና حق كن بوتان سن نسيزات تنان تمزاريم مدركو أمتشبرو يزبرار ركوتن كما سافر الفو أنيا ودن نبركي ييتو بيالجوج موت لفاشست موت لذرينيا غنطاي بلو بموت عيفارينت لمنس اندى تسوو يمن نذكري هنال ودجاقراتشن ياللواتنم تلافوش ماننت يزتنا يامتات شاترنم زرزرو ماقرب يقد يهون ابنال يهن قداج بقارا لمووتات دقمو ثرتاتشن تجمروال بزيقتم يهن كفل لدمدم من النبالاتشو من النبالاتشو لادي سوچو كلو تاريكن هاقرن نركب لالو النبال منقستناوي هاقر مليا ويس ياملسنا أميهون عرايا إثيوبياوي سيبال جغنانو أربنيا حسسناو خقناو ينقرن لنيا بلو بيتايكون من ملس النستاتشو من النبالاتشو النبالوي ايو يويالين منقا كرسامون فرطاچون ويس النبالاتشو جغنا ملتوالقنا لهاقر لوغن قرطو يميسوا من نو هدام بزا ينيني باي منقا واللي هلين البا بلو بيتايكو من ملس النستاتشو من النبالاتشو النبالاتشو واللي بدرقو تقبل جغنام اربن يوم كاللقا جزي الفار ويس النبالاتشو زاريم جغنام ولتوال طاعت بايهون مقامات على ايام مثال عالياس النبالاتشو يتوبيانا التاريك مالواش يكرسامو منقا مج بزوهان هنا واني ماشي موتو ماشي تكبرة يجب نوچو تقل كتو ماشي قومة ياقراتشن هزبس هراري ماشيش يك هاديس منقا ماشي هزتباله يهابا هاد كنيان نامولو تاريك بادر جتو يصافال وشت الناسنك يقدر يكالال